ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሐሳብ ይዞ በ1983 ዓ.ም ወደ ስልጣን የወጣው አማጺው ኢህአዴግ መንግስት ከሆነ በኋላ ባለፈው 20 ዓመታት ያሳየው ክፉ የሚጭቆና አካሄድ አካባቢያዊና የጎሳዎችን መከፋት አስከትሏል ሲል ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ የሰላም ቅኝት ተቋም ገለጠ። በዚህ ዙሪያ የተጠናቀረ ዘገባ በዕለቱ ርዕስ ይቀርባል።
ሌሎችም በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች ይኖሩናል። ከዛሬ አርብ ግንቦት 11 2009 ዓ.ም ምሽት ዝግጅታችን ጋር አብረናችሁ የምናመሸው ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ለሶማሊያ እየተሰጠ ያለው የሰብአዊ እርዳታ ውጤት እያስመዘገበ መሆኑን የገለጹት አንድ የዓለም አቀፍ ቀይ መስቀል ማህበር ባለስልጣን የቀጣይ እርዳታ አስፈላጊነት ጉልህ መሆኑንም አስታውቀዋል። ሶማሊያ ውስጥ የደረሰው ብርቱ ድርቅ የሀገሪቱን ግማሽ ያህል ወይም 6 ሚሊዮን የሚሆነውን ሕዝቧን ለአጣዳፊ እርዳታ ማጋለጡም ታውቋል። ከናይሮቢ ሞሐመድ ዩሱፍ የላከው ዘገባ አለ፣ አዲሱ አበበ ያቀርበዋል።
በመላው ሶማሊያ የተከሰተውንና ወደ 1 ሚሊዮን ለሚጠጋ ሕዝብ ስጋት የደቀነውን አስከፊ ድርቅ ለመቋቋም ዋና ቢሮው ጄኔቫ ውስጥ የሆነው ዓለም አቀፍ ቀይ መስቀል ኮሚቴ ከሶማሊያው ቀይ ጨረቃ ማኅበር ጋር በመተባበር እየሠራ መሆኑ ታውቋል። ደቡባዊና ማዕከላዊ ሶማሊያን ተዘዋውረው ከተመለከቱ በኋላ ይህን ዛሬ ናይሮቢ ውስጥ ለጋዜጠኞች የተናገሩት የዓለም አቀፍ ቀይ መስቀል ኮሚቴ ዓለም አቀፍ አገልግሎት ዲሬክተር ዶሚኒክ ስቲልሃርት ናቸው። ችግሩ ባይዶዋ ውስጥ እንጂ ሌሎች አካባቢዎች እንዳለ ነው ይላሉ።
ሞስት ኦፍ ዘ ፒፕል አር ካሚንግ ፍሮም አውትሳይድ rather than from Baidoa itself. So
አብዛኛው ሰው የሚመጣው ከባይዶዋ ሳይሆን ከውጪ ነው። ይህ የሚያመለክተው ሁኔታው በዚህ አካባቢ የተባባሰ መሆኑን ነው። ችግሩ ደግሞ ምግብ በማቅረብና በገንዘብ ብቻ ለመግታት አዳጋች እንደሆነ የሚያስረዳል።
እንደ አውሮፓ አቆጣጠር በ2011 ዓ.ም ረሃብ ለሩብ ሚሊዮን ሕዝብ ሕይወት መጥፋት ምክንያት ሆኗል። የዚህ ዓመቱ የእርዳታ አቅርቦት ፈጣን እንደሆነ የገለጡት ዲሬክተሩ ሥራው ግን ገና እንደሆነ ወይም ቀጣይነት ያለው መሆኑንም አልሸሸጉም።
Even if the rains are good, this is not going to change the situation immediately.
ጥሩ የዝናብ ወቅት ቢገኝም እንኳን ሁኔታውን በፍጥነት ሊለውጠው አይችልም። የሰዎችን ሕይወት በዘላቂነት ለማቆየት የሚያስፈልግ ነገር ይኖራል። ይህን ለማድረግ እንደ ዓለም አቀፍ ቀይ መስቀል ኮሚቴ ያሉ ሰብአዊ ድርጅቶች ያስፈልጋሉ። ይሄ ሶማሊያ ውስጥ በየጊዜው የሚያስፈልግ ለመሆኑ ግልጽ ማስረጃ ነው።
የተባበሩት መንግስታት ድርጅት እንዳስታወቀው ሶማሊያን ከረሃብ ለማዳን በዚህ ዓመት ብቻ የ831 ሚሊዮን ዶላር ተጨማሪ እርዳታ ያስፈልጋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በፕሬዚደንትነት የመጀመሪያቸው የሚሆነውን የውጭ ሀገር ጉብኝት ለማድረግ በዛሬው ዕለት ለመነሳት እየተዘጋጁ ነው። በጥቂት ጊዜ ውስጥ ይነሳሉ። በፖለቲካ ትርምስ የታመሰውን የዋይት ሀውስን ቤተ መንግስት ትተው ነው የሚጓዙት ሚስተር ትራምፕ። አንዳንድ ፖለቲከኞች በአሁኑ ወቅት በዋይት ሀውስ ያለውን ቀውስ የሪቻርድ ኒክሰን ፕሬዚደንትነትን ካስወገደው ከዋተርጌት ቅሌት ጋር እያወዳደሩት መሆናቸውን ዘጋቢያችን ጄፍ ካስተር ባጠናቀረው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርበዋለች።
ትራምፕ የሚጎበኟቸው ሀገሮች ሳውዲ አረቢያና እስራኤል ሲሆኑ ወደ ቫቲካንም ይጓዛሉ። ትራምፕ በያዝነው ሳምንት ቀደም ሲል ስለ ጉብኝቱ ተናግረው ነበር።
With the safety, security and interests of the American people as my priority, I will strengthen all friendships.
ለአሜሪካ ሕዝብ ደህንነትና ጥቅም ቅድሚያ በመስጠት የቆዩት ወዳጅነቶችን አጠናክራለሁ፣ አዲስ አጋሮችንም እፈልጋለሁ።
ሙስሊሞችን እንደማያምኑ ከመናገር ያልተቆጠቡትና ሙስሊሞች ወደ ሀገራቸው እንዳይገቡ ለማገድ የሞከሩት ዶናልድ ትራምፕ ሳውዲ አረቢያ ላይ ሙስሊም መሪዎች ፊት ቀርበው ስለ እስላም እምነት ንግግር ያደርጋሉ። ፕሬዚዳንት ዶናልድ ትራምፕ ከእስራኤል የተገኘውን ምስጢራዊ የስለላ መረጃን ለሩሲያ ባለሥልጣኖች አውጥተዋል በመባሉ እስራኤል ውስጥም ችግር ሊጠብቃቸው ይችላል። በስትራቴጂያዊ ዓለም አቀፍ ጥናቶች ማዕከል የሚሰሩት ተንታኝ ሄዘር ኮልኒ ፕሬዚዳንቱ በአገር ውስጥ የገጠማቸው ችግር በውጭም ሳይከተላቸው አይቀርም ይላሉ።
I think the world is just fascinated right now with what is going on within Washington and
ዓለም በአሁኑ ወቅት በዋሽንግተን ስለሚካሄደው ነገር በጣም ተገርሟል። በሚደረጉት ምርመራዎች የዚህ ፕሬዝዳንት ፖለቲካዊ እድሜና ዘላቂነት አስደምመውታል። ዋናው ጥያቄ ይህ ነው። ይህ ታዲያ ፕሬዝዳንቱ በደረሱበት ቦታ ሁሉ ሊያባንናቸው ይችላል።
የዩናይትድ ስቴትስ ፕሬዝዳንት ኮሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ጋርም ተገናኝተው ይነጋገራሉ። ከእሳቸው ጋር ተገናኝቶ ከመነጋገራቸው በፊት በእሳቸው ላይ እንደማይፈርዱ የሃይማኖት መሪ ገልጸዋል። ብራሰልስ ሄደው ደግሞ ጂ7 የሚል መጠሪያ ከተሰጣቸው የበለጸጉ ሀገሮች መሪዎች ጉባኤ ላይ ተገኝተው ጉብኝታቸውን ያበቃሉ።
እንደ ፕሬዝዳንት የመጀመሪያቸው ለሚሆነው ዓለም አቀፍ ጉብኝት አሁን ሊሄዱ እየተሰናዱ ያሉት ዶናልድ ትራምፕ ታዲያ የፌዴራሉ ምርመራ ቢሮ ኤፍቢአይ የቀድሞ የብሔራዊ ጸጥታ አማካሪያቸው ላይ የሚካሄደውን ምርመራ እንዲያቆም ግፊት አላደረግኩም ሲሉ አጥብቀው አስተባብለዋል። የእሳቸው የምረጡኝ ዘመቻና ሩሲያ በህዳሩ ፕሬዝዳንታዊ ምርጫ ላይ ተጽዕኖ ለማሳደር ተመሳጥረው እንደሆነ ለማወቅ ለሚደረገው ምርመራ ልዩ መርማሪ ወይም ልዩ አቃቤ ሕግ ማስፈለጉ ላይም ጥያቄ አንስተዋል። ትራምፕ ትናንትና ጉብኝት ላይ ከነበሩት የኮሎምቢያ ፕሬዚደንት ሁዋን ማኑዌል ሳንቶሽ ጋር ሆነው በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ ሚስተር ትራምፕን አንዱ ጋዜጠኛ ከስራ ያባረሯቸው የብሔራዊ ጸጥታ አማካሪው ማይክል ፍሊን ምርመራ እንዲገታ በወቅቱ የኤፍቢአይ ዲሬክተር ኮሚ ላይ ግፊት አድርገዋል ብሎ ሲጠይቅ አላረኩም፣ ወደ ሌላ ጥያቄ እንለፍ ሲሉ ባጭሩ መልሰዋል። የሩሲያ ጣልቃ ገብነት ጉዳይ የሚመረምሩ ልዩ አቃቤ ሕግ መሾማቸውን አከብራለሁ ያሉት ፕሬዚደንቱ ነገር ግን ምንም የሚመረመር ነገር የለም ሲሉ አክለዋል። የተደረገ መመሳጠር የለም፣ ሁሉም ጠላቶቼም ሳይቀሩ የለም ነው ያሉት። ስለዚህ ሬኮርድ እያስመዘገብንበት ወዳለነው ጉዞ እናምራ ነው የምለው ሲሉ መልሰዋል። ውዝግቦቹ የሀገራችንን አንድነት ያናጋሉ፣ ይከፋፍሉናልም ብለዋል ፕሬዚደንቱ።
የሱዳኑ ፕሬዚዳንት ኦመር ሐሰን አልበሽር የሀገራቸውን የዩናይትድ ስቴትስ ግንኙነት እንዲናጋ ስለማይፈልጉ ሳውዲ ከተማ ሪያድ ከሚከፈተው ፕሬዚዳንት ዶናልድ ትራምፕ ከሚሳተፉበት የመሪዎች ጉባኤ ሊቀሩ ማሰባቸውን የሱዳን መንግስት ገለጠ። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ሲናገሩ አልበሽር በዓለም አቀፍ ወንጀል ፍርድ ቤት የተከሰሱ በመሆናቸው ከዩናይት ስቴትሱ ፕሬዚዳንት ጋር መገናኘት አዳጋች እንደሚያደርግ አገራችን ትገነዘባለች ብለዋል። የማስታወቂያ ሚኒስትሩ ለአሜሪካ ድምጽ የደቡብ ሱዳን ትኩረት ስርጭት በሰጡት ቃል ፕሬዚዳንት ባሽር በዓለም አቀፍ ማህበረሰብ ውስጥ የሚያደርጉት እንቅስቃሴ ከክሱ ጋር የተቆራኘ መሆኑ ያሳፍራል፣ ነገር ግን ሁኔታዎችን ማወሳሰብ አንፈልግም ነው ያሉት። አያይዘውም ቢላል መጀመሪያ እንደ አውሮፓውያኑ የዘመን አቆጣጠር በ1997 ዩናይትድ ስቴትስ የጣለችውን ማዕቀብ ሙሉ በሙሉ ማንሳት ላይ ውሳኔ ያሰጣሉ ተብለው የሚጠበቁትን ፕሬዚዳንት ትራምፕን ከአልበሽር ጋር ቢገናኙ ችግር ሊያመጣ ይችላል ሲሉ አክለዋል። ማዕቀቦቹ እንዲነሱ ስለማይፈልጉ ተቃዋሚዎች እድል ይከፍትላቸዋልም ብለዋል። ሱዳን አልበሽር በአሜሪካና አረብ አገሮች የመሪዎች ጉባኤ ላይ እንደማይገኙ ያስታወቀችው ዛሬ ጠዋት ነው። ፕሬዚዳንት ትራምፕ በሪያዱ ጉባኤ ላይ ለእስልምና ሃይማኖታዊ ሰላማዊ ራዕይ ያላቸውን ተስፋ በመግለጽ ንግግር ያደርጋሉ ተብሎም ይጠበቃል። ካርቱም ተቀማጩ የፖለቲካ ተንታኝ እስማኤል ኢብራሂም አልበሽር በዓለም አቀፍ ወንጀል ክስ እየተፈለጉ ከዩናይት ስቴትሱ ፕሬዚዳንት ጋር መቼም ቢሆን የሚገናኙ አይመስልም ብለዋል።
በመጨረሻም ናይጄሪያ የቦኮ ሀራሞችን ጭካኔ የተመላበት አመጽ እየተዋጋች ባለችበት በአሁኑ ወቅት የጦር ኃይሏ ደግሞ የዚያኑ ያህል አደገኛ የሆነ ጠላት ማለትም ሙስና እያስተነካከለው ነው ተባለ። ጽህፈት ቤቱ ጀርመን የሆነው መንግስታዊ ያልሆነ ድርጅት ትራንስፓረንሲ ኢንተርናሽናል ባወጣው አዲስ ሪፖርት መሰረት የናይጄሪያ ወታደራዊ መኮንኖች፣ ፖለቲከኞችና ሌሎችም ከፍተኛ ቦታ ላይ ያሉ ሰዎች ሽብርተኝነትን ለመዋጋት የታለመ ገንዘብ ወደ ኪሳቸው እየከተቱ ከብረውበታል ብሏል። ገንዘቡ በጉቦ በሌሉ ወታደሮች ስም በሚከፈል ደሞዝ መልክ እንደሚባክን ነው ሪፖርቱ ያወሳው። ከመንግስት ጋር ትስስር ላላቸው የስራ ተቋራጮች ኮንትራት ያለ ጨረታ እየተሰጠ መጠነ ሰፊ ገንዘብ በሙስና ይወድማል ሲልም አስረድቷል። የናይጄሪያ የመከላከያ መረጃ ኃላፊ ሜጀር ጀነራል ጆን ኤንች ግን ሪፖርቱ የሚያሳዝንና ከእውነት የራቀ ነው ሲሉ አስተባብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በሰዓቱ የዓለም ዜና የጀመረው የአርብ ምሽት ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድና በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። ለትንታኔ የተመረጡ ዘገባዎችንና ልዩ ልዩ ቅንብሮችን ይዘናል። አሁን ወደ ዕለቱ አብይ ርዕስ እናልፋለን። አለዚያ ደግሞ አሉላ ወደምናልፍበት ምራል።
መልካም ቆንጂት፣ የዕለቱ አብይ ርዕስ እየተሰናዳ ነው፣ እንደደረሰን እናቀርባለን። ግን እናስታውቅ፣ በመግቢያው ጠቆም አድርገናል። የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሀሳብ ይዞ በ1983 ዓ ም ወደ ስልጣን የወጣው አማጺው ኢህአዴግ መንግስት ከሆነ በኋላ ባለፉት 20 ዓመታት ያሳየው ክፉ ወይም የጭቆና አካሄድ አካባቢያዊና የጎሳዎችን መከፋትን አስከትሏል ሲል ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ ኢስላም ቅኝት ተቋም ገልጧል። በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት በተለያዩ ገጾች ጠንካራ መሆኑን የገለጹ አንድ የኢትዮጵያ መንግስት ቃል አቀባይ ግን የአሁኑን የአውሮፓ ፓርላማ ጥሪ የተለመደ ውንጀላና ከመንደርደሪያ የማያልፍ ነው ብለውታል። የዚህን ሙሉ ዘገባ ቆየት ብለን በዕለቱ አብይ ርዕስ እናቀርባለን። ተከታዩ ታዲያ የዕለቱ ዘገባ ወደ አዲስ አበባ የሚመልሰን ይሆናል።
በገዢው ኢህአዴግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር ከአንድ ወር ባነሰ ጊዜ ውስጥ እንደሚጀመር አጀንዳ ለማደራጀት የተቋቋመው ኮሚቴ አስታወቀ። የኮሚቴው አባላት እንዳሉት በታዛቢነት የሚሳተፉ 12 ዓለም አቀፍና ሀገር አቀፍ ተቋማትም በፓርቲዎች ስምምነት ተመርጠዋል። ከዛሬው የፓርቲዎች ውይይት በኋላ የኮሚቴው አባላት የሰጡትን መግለጫ የተከታተለው እስክንድር ፍሬው የሚከተለውን ሪፖርት ይዟል።
ዛሬ ለቀጣይ የቅድመ ድርድር ውይይት የተገናኙት ኢህአዴግና 16 ሀገር አቀፍ ተቃዋሚ ፓርቲዎች ሁለት ዋና ዋና ጉዳዮችን ነው በስምምነት ያጠናቀቁት። እያንዳንዱ ፓርቲ በድርድሩ ሊነሱ ይገባቸዋል ያላቸውን አጀንዳዎች የአጀንዳ አደራጅና የሚዲያና ኮሚኒኬሽን ኮሚቴ ለሚባለውና በራሳቸው በተደራዳሪዎቹ ለተቋቋመው አካል ያቀረበው ባለፉት ሁለት ሳምንታት ነው። ዛሬ ይህ ኮሚቴ እነዚህን አጀንዳዎች መልሶ ለተደራዳሪዎቹ ፓርቲዎች አቀርቧል። ፓርቲዎቹ በበኩላቸው አጀንዳዎቹ ተጨምቀው እንዲቀርቡላቸው መወሰናቸውን ኮሚቴው አስታውቋል። የኮሚቴው አባል የሆኑት የኢትዮጵያ ራዕይ ፓርቲ የህዝብ ግንኙነት ኃላፊ አቶ መላኩ መሰለ እንዳስረዱት ከአብዛኛዎቹ ፓርቲዎች የቀረቡት አጀንዳዎች ተመሳሳይ የሚባሉ ናቸው።
17 ፓርቲዎች ናቸው አጀንዳውን ያስገቡት። ከነዚህ መሀል አንድ ፓርቲ አንድ አጀንዳ ብቻ ያስገባም አለ። ከፍተኛ ቁጥር ደረጃ ስንሄድ ደግሞ 34 አጀንዳዎች የሚያስገቡ ድርጅቶች አሉ። በአጠቃላይ ሰብሰብ አድርገን ስናያቸው ተመሳሳይ ሀሳብን ወይም አጀንዳን ያቀረቡ ብናይ ወደ 12 አጀንዳዎች ከ15 ፓርቲ ማክሲማም እና በዝቅተኛ 4 ፓርቲዎች በጋራ ያነሷቸው ነጥቦች ናቸው። እሱን ተቡላር አድርገነዋል፣ ለይተነዋል። ስለዚህ ወደ 12 የሚደርሱ አጀንዳዎች በትልቁ 15 ፓርቲዎች በጋራ ያነሷቸው፣ በጥቂቱ 4 ፓርቲዎች ብቻ ያነሷቸው፣ ከዚያ በተረፈ ያሉት ግን በፓርቲዎች በግል ደረጃ የተነሱ ናቸው።
ዛሬ በስምምነት የተጠናቀቀው ሌላው ነጥብ የታዛቢዎች ጉዳይ መሆኑን የኮሚቴው ሰብሳቢ የሆኑት የኢትዮጵያ ዲሞክራቲክ ህብረት ምክትል ሊቀመንበር አቶ ገብሩ በርሄ አብራርተዋል። በዚህም መሰረት 17ቱ ተደራዳሪ ፓርቲዎች እያንዳንዳቸው 22 ታዛቢዎችን በግላቸው እንደሚጋብዙ 12 ሀገር አቀፍና ዓለም አቀፍ ተቋማት ደግሞ በጋራ እንዲጋበዙ በስምምነት መመረጣቸውን አስረድተዋል። የተቋማቱ ማንነት ይፋ የሚደረገውም ለተመረጡበት ዓላማ ፈቃደኛ መሆናቸው ከተረጋገጠ በኋላ መሆኑን ገልጸዋል። ለታዛቢነት ከተመረጡት ሀገር አቀፍና ዓለም አቀፍ ተቋማት 5ቱ ወይም 6ቱ ኤምባሲዎችና መንግስታዊ ያልሆኑ ድርጅቶች መሆናቸውን ግን ጠቁመዋል።
ኦልሞስት 15 የሚሆኑ የውጭ ሀገር ዲፕሎማቶችና ሚያዶች ናቸው። እንደ 56 የሚሆኑ የተቀሩ የሀገር ውስጦች ናቸው።
የሀገር ውስጥ ሲባል የሀገር ውስጥ የሰብአዊ መብት ድርጅቶች ናቸው? ሲቪክ ማህበራት ናቸው? ምንድን ናቸው?
ሲቪክ ማህበራት የሃይማኖት ተቋማት እዚህ ያካተተ ነው። ከሁሉም ነው።
እናም ከእያንዳንዱ ፓርቲ የቀረቡትን አጀንዳዎች የመጨመቁና ታዛቢዎችን የማሳወቁ ጉዳይ በፍጥነት እንደሚጠናቀቅና ድርድሩም በጥቂት ሳምንታት ውስጥ እንደሚጀመር አቶ ገብሩ አብራርተዋል።
አሁን እኛ አጀንዳዎች ጨምቀን እናቀርባለን። በዚሁ ቤቱ ያጸድቀዋል አጀንዳው። አጀንዳው ሲያጸድቀው ታዛቢዎች የግድ መኖር አለባቸው። እነዚህ ታዛቢዎች በዛን ጊዜ ናቸው የግድ ስራቸው መጀመር ያለባቸው። አጀንዳው ከጸደቀ በኋላ እንግዲህ ቅደም ተከተሎችም አሉ። የትኛው አጀንዳ መቅደም አለበት፣ የትኛው አጀንዳስ ወደኋላ መሄድ አለበት የሚለው ይሄ ሁሉ በአንድ ላይ ነው የሚታየው። ይሄ ከታየ በኋላ ቤቱ ይወስነዋል። በየሳምንት ነው የሚሆነው? በየሁለት ቀን ነው የሚሆነው? በየ15 ቀን ነው የሚሆነው? እንግዲህ ውሳኔ የሚፈልግ ነው ይሄ። ዞሮ ዞሮ ግን ይሄ ከ10ና 15 ቀን በላይ የማይፈጅ ጊዜ ነው ያለን አሁን እኛ ማለት ነው። ስለዚህ በቅርብ ነው የሚጀምረው ድርድሩ።
ስለዚህ ከአንድ ወር ባነሰ ጊዜ ውስጥ ወደ ዋናው ድርድር ይገባል የሚል እምነት ነው ያላችሁ?
እንግዲህ ከ15 ቀን ነው የምንለው። እንዲያውም ግን አቶ እስክንድር እንዳልከው ከአንድ ወር ባነሰ ስንለው ሁሉም ኢንክሉድ ስለሚያደርገው በዛ መሄድ እንችላለን።
ፓርቲዎቹ ካቀረቧቸው አጀንዳዎች ውስጥ ውድቅ ሊደረጉ የሚችሉ ስለመኖራቸው ተጠይቀውም እስካሁን እንደዚህ አይነት መንፈስ አለመንጸባረቁን ጠቁመዋል።
ለድርድር የማይበቁ የሚባል አጀንዳ የለም እስካሁን ድረስ። በዚህ በኩል እንደራደራለን፣ በዚህ በኩል አንደራደርም ብሎ እንግዲህ ገዢ መንግስት ያቀረበልን መስፈርት የለም። እኛ እስከ ህገ መንግስቱ ማሻሻያ ድረስ የቀረቡ አጀንዳዎች አሉ። ህገ መንግስት እንዳትነኩ አላለም። ስለዚህ እስካሁን ድረስ የማይነካ ወይም ደግሞ በድርድር የማንነካው ነገር አለ ብለን አንገምትም።
ሰብሳቢው እንዳሉት ኮሚቴው የተጨመቁትን አጀንዳዎች ለፓርቲዎቹ የሚያቀርብበትን ቀን ከወዲሁ መናገር አይቻልም። በአጭር ጊዜ ውስጥ ለማጠቃለል እንደሚሰራ ግን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ኡጋንዳ ውስጥ ፖሊሶች በተጠርጣሪዎች ላይ የስቃይ ድርጊት ፈጽመዋል በመባሉ ከፍተኛ ችግር ውስጥ መግባታቸው ተገለጠ። ፕሬዚዳንቱና የአገር ውስጥ ሚኒስትሩ ግን ጉዳዩ እልባት እንዲያገኝ በዚህ ሳምንት ውስጥ በይፋ መጠየቃቸው ነው የተገለጠው። ከካምፓላ ፋቲማ አቱማኒ ለአሜሪካ ድምጽ ያጠናቀረችውን ዘገባ አዲሱ አበበ ይዞ ቀርቧል።
እንደ አውሮፓ አቆጣጠር ባለፈው መጋቢት 17 ቀን የኡጋንዳ ፖሊስ ረዳት ተቆጣጣሪ ካምፓላ ውስጥ ይገደላሉ። ፖሊሶች ደግሞ ከአምስት ቀናት በኋላ 17 ተጠርጣሪዎችን በቁጥጥር ስር እንዳዋሉ አስታወቁ። ሰዎቹ ከወር በኋላ ፍርድ ቤት ቢቀርቡም ሂደቱ ለጋዜጠኞች ክፍት አልነበረም። ይሁንና ተጠርጣሪዎች ሰውነታቸው ላይ ሰቆቃና ወከባ እንደተፈጸመባቸው የሚያሳዩ ፎቶግራፎች ሾልከው ወጡ። ባለፈው 15 ቀን እንደ አውሮፓ ቆጣጠር ግንቦት 5 ቀን ለሁለተኛ ጊዜ ፍርድ ቤት ሲቀርቡ ተገርፈናል፣ ተደብድበናል ብለው ያመለክታሉ። እጅና እግራችን ታስሮ እንዳለ ተደብድበናል በማለት የቆሰሉ የሰውነት ክፍሎቻቸውንም አሳይተዋል። ሁኔታው በብሔራዊ ቴሌቪዥን ተላለፈና ህዝባዊ ቁጣ ቀሰቀሰ። የኡጋንዳ ፖሊስ ቃል አቀባይ አሳን ካሲንጌ እንደተናገሩት ሁለት ፖሊሶች ታስረዋል።
The techniques of investigations, torture is not cited anywhere. So if you step out of process,
በምርመራው ወቅት ሰቆቃ እንደተፈጸመ የታየበት አንድም ስፍራ የለም። ስለዚህ ሰቆቃ ተፈጸመ የምትሉት ከስነ ስርዓት ወጣችሁ ከሆነ ትጠየቃላችሁ። የምትጠየቁት ደግሞ ለምን እንዲያ እንዳደረጋችሁ ብቻ ሳይሆን ትእዛዝ ተቀብላችሁ ከሆነ ከማን እንደታዘዛችሁም ጭምር ነው።
እነዚያ 17 ተጠርጣሪዎች ሐሙስ ለሶስተኛ ጊዜ ፍርድ ቤት ሲቀርቡ ጤንነታቸው ተሻሽሎ መታየቱን ቪኦኤ ገልጧል። እርግጥ አንዳንዶቹ የማንከስና ሰውነታቸው ላይም መጠነኛ ቁስል መታየቱ አልቀረም። ፕሬዚዳንት ዮወሪ ሙሴቪኒ በዚህ ሳምንት መጀመሪያ ላይ ለደህንነት ቢሮ ኃላፊዎቹ አንድ ደብዳቤ ልከዋል። ሰቆቃ አላስፈላጊና ስህተት ነው፣ ወደ እውነትም አያመራም ነው ያሉት ፕሬዚዳንቱ ለሴኩሪቲው ኃላፊ በጻፉት ደብዳቤ። ሰቆቃ ሊቆም እንደሚገባውም ነው ፕሬዚዳንቱ ያሰመሩበት። የአገር ውስጥ ጉዳዮች ሚኒስትሩ ደግሞ መገናኛ ብዙሃን ይፋ ያደረጉትን የፖሊሶች ሰቆቃና ድብደባ በተመለከተ ይቅርታ ጠይቀዋል። ህግ ተጥሷል፣ ምርመራም እየተካሄደበት ነው ያሉት ሚኒስትሩ በይቅርታ ጥያቄያቸው ወቅት። የዘላቂ ለውጥ አስፈላጊነትን ለመግለጽ ቃላት በቂ አይሆንም ያሉት ደግሞ የኡጋንዳ የህግና ማህበረሰብ ፕሬዚዳንት ፍራንሲስ ጊማሪያ ናቸው። የህግ ማህበረሰቡ ጉዳዩን ከአቃቢ ህግ ጋር ይዞታል ብለዋል።
want him to enter into an MOU say for torture cases give them to us Uganda Law Society
ከአንድ የመግባቢያ ሰነድ ላይ እንዲደረስ እንፈልጋለን። ሰቆቃን የሚመለከት ጉዳይ ወደኛ ወደ ህግና ማህበረሰብ ቢሮ እንዲመራም ጠይቀናል። እኛ እነዚህን መኮንኖች ወደ ህግ እናቀርባቸዋለን፣ ምክንያቱም ሰቆቃ የሚፈጽሙት እነርሱ ይመስሉናል። ሰቆቃ ደግሞ ክብረነክ በመሆኑ ተቀባይነት የለውም። ይልቁንም በአሁኑ ዘመን እጅግ ኋላ ቀርና የጭካኔም ተግባር ነው።
የፖሊሱ ቃል አቀባይ ካሲንጌ በበኩላቸው ተጠርጣሪዎች በተያዙበት ወቅት ያሉበትን ሁናቴ ለመለየት የሚያስችል አዲስ ዘዴ ተግባራዊ በማድረግ ላይ እንደነበሩ ገልጠዋል።
Before you sign detention order form, ascertain the condition under which
ተጠርጣሪው እንዲታሰር የተወሰነበትን ዋራንት ከመፈረም በፊት በምን አይነት የጤንነት ሁኔታ ወደ እስር ቤት እንደመጣ ማረጋገጥ ያስፈልጋል። ያ ተጠርጣሪ ያለበት የጤንነት ሁኔታ በውል ካልታወቀ ማሰሩ አስፈላጊ አይሆንም። ከዚህም ሌላ በትክክል እንደተያዘም ማረጋገጥ ያስፈልጋል።
አንድ ተጠርጣሪ እንዲናዘዝና እውነቱን እንዲያወጣ በሚል ማሰቃየት ወይም መግረፍ ክልክል እንደሆነ የጸረ ሰቆቃ ሕግ 2012 በግልጽ ይደነግጋል። ያን ህግ መጣስ ደግሞ በ15 ዓመት ጽኑ እስራት ያስቀጣል። ሰቆቃ መፈጸሙን በውል ማስረዳትና ማጋለጥ ደግሞ ሊቀርብ ያለ ወይም የተዘጋጀ ክስንም ውድቅ ያደርጋል። በቅርብ ዓመታት ኡጋንዳ ውስጥ ቢያንስ 2 ክሶች ውድቅ ሆነዋል። ተከላካይ ጠበቆች ደንበኞቻቸው እስር ቤት ሳሉ ሰቆቃ እንደተፈጸመባቸውና እንደተደበደቡ በተጨባጭ በማስረዳታቸው
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብለን ያስተዋወቅ ነው የዕለቱ አብይ ርዕስም እየተሰናዳ ነው፣ እንደደረሰ እናቀርባለን። አሁን ለነገ ምሽት ከተያዘ ሰፋ ያለ ቅንብር የተወሰዱ ድምጾችን እናስቀድም።
የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ከታጩ 3 ተወዳዳሪዎች አንዱ ናቸው። የዓለሙ ድርጅት አባል ሀገሮችም በሚቀጥለው ሳምንት ድምፅ እንደሚሰጡበት ይጠበቃል። የዶክተር ቴዎድሮስ አድሃኖም እጩነት በኢትዮጵያውያን ዘንድ የሀሳብ ክፍፍል ፈጥሯል። በአንድ ወገን ዶክተር ቴዎድሮስ በኢትዮጵያ የጤና ዘርፍ እንዲሁም የዓለም አቀፍ ድርጅቶችን በመምራትና በጋራ በመስራት ዘርፈ ብዙ ለውጦችና መሻሻሎችን አስመዝግበዋል የሚሉት ሲደግፏቸው፣ በአንጻሩ ዶክተር ቴዎድሮስ ያገለገሉት መንግስት የዜጎቹን መብት የሚገፍ ፍትሐዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም በመስጠት አጣዳፊ ተቅማጥና ትውከት በሚል መድኃኒት እንዳይደርስ አድርጓል፣ በዓለም የጤና ጉዳዮች አሉታዊ የመሸፋፈን ስራ ተፈጽሟል በሚል አጥብቀው በመቃወም ላይ ናቸው።
ታላቅ አውሮፓ አቀፍ ሰልፍ በስዊዘርላንድ ጄኔቫ።
የዓለም የጤና ድርጅት አባላት በጂኔቫ በሚቀጥለው ሳምንት ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ።
ቴድሮስ አድሃኖም ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻ ምርጫ ቀርቧል። ጤናን ለፖለቲካ መሳሪያነት በመጠቀም በኦሮሚያና በኦጋዴን
ለእጩነት የቀረቡት የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም ኢትዮጵያና አፍሪካን ወክለው፣ ዶክተር ሰኒያ ንሽታ ከፓኪስታን፣ ዶክተር ዴቪድ ናባሮ ከብሪታንያ ናቸው። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ለመምራት የሚያስችል ብቃት የላቸውም፣ በፍትሐዊና እኩል ተጠቃሚነት መብት አያምኑም ሲሉ በሚቀጥለው ሳምንት በአውሮፓ ሰልፍ ከጠሩት በቅድሚያ እንስማ። አቶ ያሬድ ኃይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅትን ይመራሉ።
ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት 10 ዓመታቶች ሲፈጸሙ እኚህ ሰው አንድም ጊዜ እነዚህ የሰብአዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ ሲያቋሽሹ የተሰሙ ሰው ናቸው እና ከ10 ሺህ በላይ የሚገመቱ ሰዎች ባለፉት 25 ዓመታት በኢትዮጵያ ውስጥ በግፍ ተገድለዋል። ቁጥራቸው በ10 ሺህ የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ሕክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋለጡ ተደርጎ ሲሰቃዩ እኚህ ሰው ድምጻቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልን ብንወስድ ለረጅም ጊዜ ክልሉ ውስጥ ባለው ችግር ዓለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደርጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ እኚህ ሰው ድምጻቸውን ያሰሙ አይደሉም። ከሚያግደው አካል በኩል ሆነው ስራ ሲሰሩ የነበሩ ነው።
ዶክተር ገመችስ ማሞ ለ54 ዓመታት የዘለቀው የኢትዮጵያ የሕክምና ማህበር ፕሬዚዳንት ናቸው። ዶክተር ቴድሮስ አድሃኖም ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ።
ወባ በኢትዮጵያ ውስጥ ገዳይ በሽታ ከሚባሉት የሚቆጠር ነበረ። በወባ ምክንያት ሞት አይ ቲንክ ከ60% ወይ ከ70% በላይ ቀንሷል ነው። በኤችአይቪ ምክንያት ሞትም እንደዚሁ ድራስቲክሊ ነው የቀነሰው። የእናቶችና ህጻናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው ምክንያቱም ከጊዜው ቀድማ ያሳካችው አንዱ እንትን ይሄ ነው፣ የእናቶችና የህጻናት ሞት ቁጥርን መቀነስ ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም የዶክተር ቴድሮስ ብቃት አርአያነት ያለውና ለውጥ ያመጣ ነው ይላሉ።
ይሄ በሁለት ምክንያት፣ አንደኛ ሌሎች ኢትዮጵያውያን የዶክተርንን ጥረት የሚቃወሙ ኢትዮጵያውያን ሳይቀር በዓለም አቀፍ ተቋማት ላይ ኃላፊነት ቦታ እንዲኖራቸው እና እንዲወዳደሩ ያነቃቃል። ኢንስፓይሬሽናል ኢፌክት አለው፣ የማነቃቃት ጥቅም አለው። ሄኖክ አበበ ቢቂላ ነዋሚ ብራቱን ባይኖሩ እኮ አሁን ያለው ሁሉ አትሌት ላይኖረን ይችል ይሆናል፣ ማን ያውቃል። እነሱ የፈጠሩት መነቃቃት በጣም ቀላል የሚባል አይደለም።
በመጪው ሳምንት በጂኒቫ የድጋፍና የተቃውሞ ሰልፎች ተጠርተዋል። ተቃውሞውን የሚያስተባብረው ግብረ ኃይልን በአውሮፓ ወክለው አቶ ዘላለም ተሰማ የሚከተለውን አስተያየት ይሰጣሉ።
እኛ እንደ ኢትዮጵያውያን ወይንም እንደ አፍሪካውያን አፍሪካ ከፍተኛ የሆነውን የጤና ችግር ጫና የተሸከመች ክፍለ ዓለም እንደመሆኗ መጠን አፍሪካን የሚወክል ካንዲዴት በዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለእኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮውም እንደው አባዜ ይዞን የምንቃወመው ጉዳይ አይደለም የሚሆነው። የእኛ ችግር ያለው ማን ናቸው እኚህ ሰው፣ ለዚህ ቦታ የታጩት ሰው ማን ናቸው ከሚለው ጋር እና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው እኛ የመጀመሪያ ተቃውሟችንን የምናሰማው።
ከዶክተር ቴድሮስ አድሃኖም ጋር አብረው የሰሩና እንደዚሁም ደግሞ ስራቸውን የሚቃወሙ በዚህ ወቅታዊና አነጋጋሪ ጉዳይ ዙሪያ በነገው ምሽት በአሜሪካ ድምፅ ሬዲዮ ከምሽቱ 3 ሰዓት ጀምሮ የሞቀ ውይይት ያደርጋሉ። እንድትከታተሉ ከወዲሁ ተጋብዛችኋል።
አሁን በነገው ምሽት ሙሉ ዘገባው ይቀርባል። አድማጮች ተከታተሉ። አሁን ቀደም ብለን ወደ አስተዋወቅ ነው ወደ ዕለቱ አብይ ርዕስ እንወስዳችሁ። የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሐሳብ ይዞ በ1983 ዓ.ም ወደ ሥልጣን የመጣው አማጺው ኢህአዴግ መንግሥት ከሆነ በኋላ ባለፉት 20 ዓመታት ያሳየው ክፉ ወይም የጭቆና አካሄድ አካባቢያዊና የጎሳዎችን መከፋት አስከትሏል ሲል ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ የሰላም ቅኝት ተቋም ነው የገለጠው። ተቋሙ ይህን ያሳወቀው ዛሬ ይፋ ባደረገው ሰፊ ሪፖርቱ ላይ ነው። በሌላ በኩል ደግሞ የኢትዮጵያ መንግስት እስር ላይ የሚገኙትን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩን የዶክተር መረራ ጉዲናን የዋስትና መብት እንዲያስከብርና ክሶቹም ሁሉ እንዲሰረዙ በኦሮሞ ማህበረሰብና ሌሎችም ላይ ተፈጽመዋል ባላቸው በመቶዎች የሚቆጠሩ ሰዎች ግድያዎች ጉዳይ በግልጽና በነጻ አካል እንዲመረመር የአውሮፓ ፓርላማ ለኢትዮጵያ መንግስት ጥሪ አስተላልፏል። በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት በተለያዩ ገጾች ጠንካራ መሆኑን የገለጹ አንድ የኢትዮጵያ መንግስት ቃል አቀባይ የአሁኑን የአውሮፓ ፓርላማ ጥሪ የተለመደ ውንጀላና ከመንደርደሪያ የማያልፍ ነው ብለውታል። ሰለሞን አባተ ዝርዝሩን ይዟል።
በ2001 ዓመተ ምህረት የወጡት ሁለት አዋጆች የበጎ አድራጎት ድርጅቶችና ማኅበራት አዋጅና ጸረ ሽብር አዋጅ እንዲሁም ጎስቋላ የነበረውን የኢትዮጵያ የሰብአዊ መብቶች ይዞታ ይበልጥ አበላሽቶታል ብሏል ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ወይም ካርኔጊ የዓለም አቀፍ ሰላም ተቋም። መንግስቱ ይላል በሳሲካ ብሬሸን ማሸር የተጻፈውና አፈናና ማሳደድን አስመልክቶ በሩሲያ በግብፅና በኢትዮጵያ እየተከናወነ ነው የሚለውን በሲቪል ህብረተሰብ ላይ የሚካሄድ ጥቃት የሚዳስሰው ሪፖርት መንግስቱ ማሳደዱን ወይም ማዋከቡን ወደ ልማትና ሰብአዊ ቡድኖች አዛምቷል። ዘዴዎቹም የበጎ አድራጎት ድርጅቶቹና ማኅበራቱ የገንዘብ ድጋፍ የሚያገኙባቸውን ሁኔታዎች መገደብና ቀጥተኛ የሆነ መንግሥታዊ ማዋከብ እንደሆኑ የካርኔጌው ሪፖርት አመልክቷል። ኢህአደግ ወደ እንዲህ አይነቱ የፖለቲካና ሲቪክ መድረኩን የማጥበብ ወይም የመዝጋት መንገድ የገባው ስልጣኑን ጨምድዶ የያዘበት እጁ እየዛለ በመምጣቱ ነበር ብሏል ሪፖርቱ። ኢትዮጵያ ውስጥ የሲቪክ መድረኩን መዝጋት ከሚከናወንባቸው አካሄዶች መካከል የካርኔጊ ሪፖርት እንደዘረዘረው ከፖለቲካ ጋር ሰፊ ግንኙነት ባላቸው ጉዳዮች ላይ የሚንቀሳቀሱ የሲቪል ማኅበረሰብ ድርጅቶች የውጭ እገዛ እንዳያገኙ የሚያደርግ ጥብቅ ክልከላ፣ በጸረ ሽብርና ጸረ አክራሪነት ስም በዜጎች እንቅስቃሴዎች ላይ ሁከት የበዛበት አፈና ማካሄድ፣ በልማትና ሰብአዊ አድራጎቶች ላይ የሚሳተፉ ወገኖችን ጨምሮ ሁሉም ነጻና የሲቪል ማኅበረሰብ ቡድኖች በመንግሥቱ ብሔራዊ የልማት ፖሊሲ መሠረት እንዲንቀሳቀሱ ለማድረግ መጣር እንደሚገኝባቸው ዘርዝሯል። የማኅበረሰቡን ነጻነት ለማስከበር ጥረቶች እየተከናወኑ ቢሆንም ኢህአደግ አሁንም ነጻውን ሚዲያና በሲቪል ማኅበረሰቡ ላይ ጠርጣራ መሆኑን መቀጠሉን የጠቆመው ይኸው ሪፖርት ከ1980ዎቹ ሁለተኛ አጋማሽና መጨረሻ ዓመታት አካባቢ አንስቶ ኢህአደግ የሚተቹትን ሁሉ ለፓርቲው ታማኝ በመሆኑ ሰዎች እየተካ ነጻ የሠራተኛ ማኅበራት ሁሉ በራሱ ቁጥጥር ስር እንዲወድቁ ማድረጉን ሪፖርቱ ያትታል። የፖለቲካው ምህዳር እየጠበበ ሄዷል ሲል ካርኔጊ ከሚዘረዝራቸው መገለጫዎች መካከል ከ1997 ዓመተ ምህረት አንስቶ የተካሄዱ ምርጫዎች ሂደቶችና ውጤቶቻቸውን አስፍሯል። ከ2002 ዓመተ ምህረት ወዲህ ባሉት ዓመታት ውስጥ ቢያንስ 60 ጋዜጠኞች ሀገራቸውን እየጣሉ መሰደዳቸውን የሚጠቁመው ይህ ሪፖርት ሀገሪቱ ውስጥ እየተካሄዱ ናቸው የሚላቸው የማሳደድ አድራጎቶች በሀገር ውስጥ በቀሩ ጋዜጠኞችና ኢንተርኔት አምደኞች ላይ መቀጠሉን ሪፖርቱ ገልጿል። በገጠርም የተስፋፉት የማስፈራራትና የእስራት እርምጃዎች ይላል የካርኔጊ ሪፖርት፣ በሀገሪቱ ውስጥ እጅግ የበረታ የፍርሃት ስሜት እንዲንሰራፋ አድርጓል። ሙሉው የካርኔጊ ሪፖርት በካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ዌብሳይት ላይ ወጥቷል። ስለዚህ ሪፖርት የኢትዮጵያ መንግሥት የሚለው እንዳለ ለመጠየቅ ወደ አዲስ አበባ ደውዬ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለሙን ማምሻውን አነጋግሬያለሁ።
ሪፖርቱ እንግዲህ ዛሬ እንደወጣ እኔም ሰምቻለሁ፣ ግን ባላየሁትና ባላነበብኩት ሪፖርት ላይ አስተያየት መስጠት ከሙያም ከስነ ምግባርም አንጻር ትክክል አለም፣ ወደፊት አይተን ከአንተ ጋር መናገር እንችላለን።
አመሰግናለሁኝ። ይህ ሪፖርት ዛሬ በዚህ ዘገባ ውስጥ ያላካተትናቸው እጅግ ስፋት ያላቸውን አበይት የሚባሉ ጉዳዮችን አካቷል። እኛም ቀሪ ክፍሎችን የተንታኞችን ሐሳቦችና የኢትዮጵያን መንግሥትም ምላሽ ይዘን ወደፊት በጉዳዩ ላይ በስፋት እንመለሳለን። ይህ በእንዲህ እንዳለ ግን የአውሮፓ ፓርላማ ትናንት ባካሄደው ስብሰባው የኢትዮጵያ መንግሥት ጥቅምት 29 2009 ዓ ም ከፓርላማው አባላትና ባለሥልጣናት ጋር ተነጋግረው ሲመለሱ ይዞ ያሰራቸውን ዶክተር መረራ ጉዲናን በዋስ እንዲለቅና የተመሠረቱባቸውም ክሶች ሁሉ ውድቅ እንዲደረጉ ጠይቋል። በዚሁ ስብሰባ ላይ ክርክር ተነስቶ በነበረበት ወቅት ከተናገሩት መካከል ፈረንሳዊቷ ሀገሪቷ የተባበረችው አውሮፓ ግራነጠቅ እና የኖርዲክ አረንጓዴ ግራነጠቅ ፓርቲዎች እንዲሁም የአውሮፓ ፓርላማ አባል የሆኑት ማሪ ክሪስቲን ቨርዣን ዶክተር መረራ የታሰሩት በመካከላቸው ተገኝተው ስለ ኢትዮጵያ የሰብአዊ መብቶች አያያዝ እማኝነት ሰጥተው እንደተመለሱ መሆኑን አስታውሰዋል።
Là, notamment avec l'arrestation du docteur Merera Gudida à son retour d'Europe où il est venu témoigner ici même de la situation.
ሁኔታውን በዝምታ መመልከት አይገባንም። እርምጃው በአውሮፓ ህብረትና በኢትዮጵያ መካከለም የፍልሰትም ተጽዕኖ አለው ብለዋል። የኢትዮጵያ የሰብአዊ መብቶች ሁኔታ ከአስቸኳይ ጊዜ አዋጅ ወዲህ ይበልጥ እየተበላሸ መጥቷል ሲሉም ከሰዋል እንደራሴዋ ቨርዣን። ከርሳቸው በመቀጠል የተናገሩት የለዘብተኞችና የዲሞክራቶች ጥምረት ለአውሮፓ አባል የሆኑት ሆላንዳዊቱ እንደራሴ ማሬቴ ሻከ የጸረ ሽብር ህጉን አፈጻጸም በብርቱ ከሰዋል።
Counter terrorism laws are being abused, critics are being silenced, and farmland has been expropriated. Hundreds of people have been
የጸረ ሽብር ህጉ ተቃዋሚዎችን ለመጉዳት ጥቅም ላይ የዋለ ነው። ተቃዋሚዎች አፋቸው እንዲዘጋ ተደርጓል። የርሻ መሬቶች ከገበሬዎች ተነጥቀው ለሌሎች ተሰጥተዋል። የራሱ የኢትዮጵያ የሰብአዊ መብት ኮሚሽን ባለፈው ወር ባወጣው ዘገባ እንዳለው በመቶዎች የሚቆጠሩ ሰዎች ተገለዋል። የሆነ ሆኖ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና መንግስታዊ ያልሆኑ ድርጅቶች በተቃውሞ ወቅት የሞቱ ሰዎች ቁጥር ከዚያ ከፍተኛ እንደሆነ ይናገራሉ።
Today we call on the government of Ethiopia to respect the rights to freedom of expression including press freedom of critics.
ዛሬ ኢትዮጵያ መንግስት የመናገር ነጻነትን የተቺዎችን መገናኛ ብዙሃን የመጠቀም መብት ሁሉ እንዲያከብር እንጠይቃለን። የኢትዮጵያ መንግስት እስካሁን ያላነሳቸውን ያስቸኳይ ጊዜ አዋጅ ማስከበሪያ ህጎች እንዲያነሳ በተለይም የምግብ እርዳታ ለሚያስፈልጋቸው ሁሉ በእያሉበት የተራዶ ድርጅቶች ሰባዊ እርዳታ እንዲያደርሱ መንገዱን ክፍት እንዲያደርግ እንጠይቃለን።
የአውሮፓ ኮሚሽን የአካባቢ ፖሊሲ ጉዳዮች ኮሚሽነሯ ኮሪና ክሬቱም በአውሮፓ ህብረትና በኢትዮጵያ መካከል ስላሉት ግንኙነቶች ተናግረዋል።
Ethiopia is an important partner and the situation warrants the EU's close attention.
ኢትዮጵያ ጠቃሚ ባልደረባችን ናትና አገሪቱ ውስጥ ስላለው ሁኔታ የአውሮፓ ህብረት ቅርብ ክትትል እንዲያደርግ ግድ ይላል። ስለዚህ የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ግንኙነቶች የሚያሳስቡን ጉዳዮች ላይ የምንወያይበትና መፍትሄም የምንሻበት ነው።
The visit of High Representative Mogherini to Addis Ababa in March was an opportunity to discuss.
ባለፈው መጋቢት ወር ከፍተኛ የአውሮፓ ህብረት ተወካይ ማርጋሪኒ በአዲስ አበባ ያደረጉት ጉብኝት በሀገሪቱ የተከሰቱ የፖለቲካ ጉዳዮችን ከጠቅላይ ሚኒስትሩ ጋር ለመነጋገር ጥሩ አጋጣሚ ነበር። በአስቸኳይ ጊዜ አዋጅ ወቅት የሰብአዊ መብቶችንና መሰረታዊ ነጻነቶችን ማክበር፣ ከተቃዋሚ መሪዎች ጋር ተአማኒ ውይይት ማድረግ አስፈላጊ መሆኑን ለመግለጽ ነበር።
የአውሮፓ ፓርላማን የትናንት ጥሪዎች አስመልክቶ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ ዓለምን ሐሳብ ጠይቄ ነበር። አቶ መለስ የፓርላማውን አያያዝ አካሄድ ጥሪና ውሳኔ አጣጥለውታል።
አመሰግናለሁ አቶ ሰለሞን። የዚህን ክርክር ሂደት እናውቀዋለን። ብራስልስ የሚገኘው የፌዴሪ ኤምባሲም ጉዳዩን በቅርብ ሲከታተል ነበር። ከዛ በተረፈ ግን ቀደም ሲል ያነሳኸው ጉዳይ በሕግ እየታየ ከመሆኑ አንጻር አስተያየት ለመስጠት አልፈልግም።
ከዶክተር መረራ ጋር የተያዘውን ማለት ነው።
የአውሮፓ ሕብረት ፓርላማ ያቀረበው ውንጀላ አዲስ አለም ከዚህ በፊት የሚቀርቡ ውንጀላዎች ናቸው። ብዙም ትርጉም ያላቸው አይደሉም። የአውሮፓ ሕብረት ካሉት ተቋሞች አንዱ የአውሮፓ ሕብረት ነው። ግን ሌሎች የድርጅቱ ክንፎች አሉ። የአውሮፓ የልማት ኮሚሽን አለ እና ኮሚሽነሮች፣ የውጭ ግንኙነት ምክር ቤት አለ ወዘተ። ከእነዚህ ተቋሞች ጋር የኢትዮጵያ መንግስት ያለው ግንኙነት በጣም የሰመረና ጠንካራ ነው። ከወራት በፊት በስትራቴጂክ አጋርነት ለመተባበር ተስማምተዋል። 6 ዘርፎችንም በመለየት ለምሳሌ ጸረ ሽብር ጥረት፣ አካባቢነትን በመከላከል፣ በመልካም አስተዳደር፣ በሰብአዊ መብት ጉዳዮች ላይ በጣም መጠነ ሰፊ በሆነ መልኩ ለመነጋገር በጋራ ለመስራት ስምምነት ተፈራርመዋል። ከዚህም በተጨማሪ ከመልካም አስተዳደርና ሰብአዊ መብት አንጻር የተዘጋጀ መድረክ ሁሉ ነበር በዚህ ዓመት። ስለዚህ የአውሮፓ ፓርላማ ያሳለፈው ውሳኔ ኢትዮጵያ ከአውሮፓ ሕብረት ጋር ካላት ግንኙነት ጋር የሚመጥን አይደለም። በነገራችን ላይ አንተም የምክር ቤቱን ስብሰባ ተከታትለው ከሆነ ይሄ ምክር ቤት ወደ 751 አካባቢ አባሎች ነው ያሉት። ከአውሮፓ ህጎች ፓርቲ ወደ 220 አካባቢ ወንበሮች አሉት። የሶሻል ዲሞክራቶች ወደ 190 አካባቢ አሉ። በዚህ ደረጃ ነው ክፍሉ፣ ሰባት አካባቢ ፓርቲዎች። በዚህ ከ751 የምክር ቤቱ መቀመጫ ውስጥ 100 እንኳን አይደለም በዚህ ስብሰባ የተገኙ። ከነዚህም ውስጥ 16 ያህሉ ናቸው ተሰጡ የሚባሉት። ስለዚህ ይሄ የአውሮፓ ፓርላማን የተለመደ ሩትን የሆነ ስብሰባ እና ከስብሰባውም የሚገኘው ውጤት ወይም ተላለፈ የሚባለው ውሳኔ የህግ ተጽዕኖ የሌለው ሌጋሊ ዌይት የሌለው፣ ከዚህም በተጨማሪ ደግሞ የአውሮፓ ፓርላማ የውጭ ጉዳይን በተመለከተ ሲምቦሊክ የሆነ ምልክታዊ ከመሆነ በዘለለ ምንም ውሳኔዎችን በማሳለፉ የሚመጣ ነገር የለም። ኢትዮጵያና አውሮፓ ህብረት ባላቸው መርሃ የመንገድ መሰረት የጀመሩትን ስትራቴጂካዊ አጋርነት ትብብር አጠናክረው የሚቀጥሉ ነው የሚሆነው። ስለዚህ ይሄ ፋይል እንደ ሌሎቹ ቀደም ሲል የወጡ የውሳኔ ሀሳቦች ሁሉ መደርደሪያ ላይ የሚቀር ነው። የህግ ተፈጻሚነት የለውም፣ ብዙ ትርጉም የለውም ለማለት ነው።
እና የኢትዮጵያ መንግስትም ግምት ውስጥ አያስገባውም ማለት ነው እንደሚሉኝ ከሆነ ይህንን ጥሪ?
ብዙም ትርጉም የለውም፣ የተጻፈበትን ቀለም ያህል ዋጋ የለውም።
ይህ ዘገባና ከአቶ መለስ አለም ጋር ያደረግኩት ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
አድማጮች፣ ዝግጅታችን ይቀጥላል። አሁን በማስከተል የምናቀርበው አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዶክተር ቴድሮስ አድሓኖም ለዓለም አቀፍ የጤና ድርጅት መሪነት ጠንካራ ተወዳዳሪ መሆናቸው ተገለጸ፣ የኢትዮጵያ የቡና ምርት እጥፍ ገቢ ለማግኘት በሚያስችል መንገድ እየተሻሻለ መሆኑ ተዘገበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዋሽንግተን ፖስት ጋዜጣ በትንታኔ መልክ ያወጣው ጽሑፍ የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ዶክተር ቴድሮስ አድሓኖም ለዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅነት ከሚወዳደሩት መካከል አንዱ መሆናቸውን ጠቅሶ በአፍሪካ ህብረት፣ በፓሲፊክና በካሪቢያን ሀገሮች የተደገፉ በሀገራቸው መልካም ስም ያላቸው ጠንካራ ተወዳዳሪ ናቸው ይላል። ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት የኢትዮጵያን የጤና ጥበቃ ስርዓት በሚያስደንቅ ሁኔታ ለማስፋት ችለዋል። የህፃናትና የእናቶች ሞት በብዛት ቀንሷል። በወባ በሽታ የሚሞቱ ሰዎች ቁጥርም ቀንሷል። በቀላሉ በማይደርስባቸው የገጠር አካባቢዎች የጤና ጥበቃ ስርዓት እንዲደርስ አድርገዋል። ነገር ግን ከ11 ዓመታት በፊት በኦሮሚያ ክልል ኮሌራ በሽታ በገባበት ወቅት አጣዳፊ ተቅማጥና ትውከት በሽታ ነው በማለት ኮሌራ የሚለውን ስም ከመጠቀም ሀገሪቱ ተቆጥባለች። ዶክተር ቴድሮስ አድሓኖም በሽታውን በመደበቅ ጉዳይ ይኑርበት አይኑርበት ባይታወቅም በሳቸው ስልጣን ወቅት ነው የተደበቀው። ኮሌራ ሲገባም ለዓለም የጤና ድርጅት ማሳወቅ ያስፈልጋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። አያይዞ ግን ጽሑፉ ካለፈው ዓመት ወዲህ አዲስ አበባን ጨምሮ በድርቅ በተመታው ሶማሊያ ክልል አጣዳፊ ትውከትና ተቅማጥ በሽታ ገብቷል። ካለፈው ጥር ወር ወዲህ በወር 3500 የሚሆኑ ሰዎች በአጣዳፊ ትውከትና ተቅማጥ እንደተያዙ አውስቷል። ኢትዮጵያ ስሙን ኮሌራ ትበለው አትበለው የሀገሪቱ መንግስት በሽታውን እየታገለ ነው። የጤና ጥበቃ ሚኒስቴር ኮሌራ ባይለውም ካለፈው ዓመት ወዲህ የኢትዮጵያ መንግስት በሽታው ወደ ገባባቸው አካባቢዎች 1200 የሕክምና ባለሙያዎችን ልኳል። 68 ዶክተሮችና 500 ነርሶች ይገኙባቸዋል። 100 የሕክምና ማዕከሎች መስርተዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ቶማስ ፍራይደን የተባሉ ለረጅም ጊዜ የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ዳይሬክተር የነበሩት ሐኪም በበኩላቸው ተመራጭ ባይሆንም ኢትዮጵያ ብቻ ሳትሆን ብዙ ሀገሮች ኮሌራን አተት ብለው ለዓለም የጤና ድርጅት ያስታውቃሉ። የተለያዩ ነጻ ግምገማዎች በገለጹት መሰረት የዶክተር ቴድሮስ አድሓኖም አመራር ኢትዮጵያ በፍጥነት የሕፃናትን ሞት በመቀነስና በዚህ ረገድ የሚሌኒየም ግብን በማሳካት በኩል ከጥቂት የአፍሪቃ ሀገሮች አንዷ ለመሆን በቅታለች። ዶክተር ቴድሮስ ወደ 40 ሺህ የሚጠጉ እንስት ማህበረሰባዊ የጤና ሰራተኞችን አሰልጥነው ሰዎች በእተትና በሌሎች በሽታዎች እንዳይሞቱ በማስተባበር ክትትል በማድረግ እንዲረዱ አድርገዋል። የበሽታ ቁጥጥርና መከላከያ ማዕከል ዳይሬክተር በመሆን ኢትዮጵያ ስመላለስ በማህበረሰብ የጤና አጠባበቅ አመርቂ መሻሻል አይቻለሁ። የሆስፒታል አገልግሎት ሲሻሻል በሽታን የመከላከል ስርዓት ሲመሰረት ተመልክቻለሁ ሲሉ ቶማስ ፍሬደን ለዋሽንግተን ፖስት ጋዜጣ በጻፉት ደብዳቤ አስገንዝበዋል። የፋይናንሻል ታይምስ ጋዜጣ ድረገጽ የኢትዮጵያ መንግስት ልዩ ጥራት ያላቸው የቡና አይነቶች ለገበያ የሚያቀርብበትን ዘዴ ለመለወጥ ማቀዱን ጠቅሷል። የተመረጡ የአረቢካ ቡና ባለቤት የሆነችው ኢትዮጵያ በቡና አምራችነት ከዓለም አምስተኛዋ ስትሆን መንግስት ለውጥ የሚያደርገው ገበሬዎች ከፍተኛ ጥራት ያለው የቡና አይነትን በብዛት እንዲያመርቱ ለማበረታታት መሆኑን ፋይናንሻል ታይምስ ጋዜጣ ላይ የወጣው ዘገባ አውስቷል። ጠበብት እንደሚሉት የሚደረገው ለውጥ በተለይም የቡና ፍሬዎቹ ዝርያን ለይቶ በማወቅ ጥራታቸው ከፍ ያለ አይነቶችን በብዛት እንዲመረቱ የሚያደርግ በመሆኑ በዓለም ደረጃ በጥራታቸው የሚፈለጉ የቡና አይነቶች ገበያን ሊለውጥ ይችላል። ኢትዮጵያ ውስጥ የሚደረገውን የቡና ገበያ ለውጥን በሚኒስትርነት የሚመሩት ዶክተር አርከበ ዑቅባይ የኮሎምቢያን ልምድ በመከተል የሚደረገው ለውጥ ወደ ውጭ የሚላከው የኢትዮጵያ ቡና ገቢ አሁን ካለው 1 ቢሊዮን ዶላር ከፍ ሊል ይችላል ማለታቸውን ዘገባው ጠቅሷል። የቡና ምርቱን በሚገባ ካከናወን ነው አሁን ከምናገኘው እጥፍ የሆነ ገቢ ልናስገኝ እንችላለን። ዓላማችን የቡናዎቹን ዝርያ ማሻሻልና ገበሬዎቹ የቡና ምርታቸውን እንዲያበራክቱና የቡና እርሻዎችን እንዲያሰፉ ማበረታታት ነው ሲሉ ዶክተር አርከበ ማስረዳታቸውን የፋይናንሻል ታይምስ ዘገባ ጠቁሟል። ከዘጠኝ ዓመታት በፊት የተጀመረው አሰራር አብዛኞቹ የተለያየ ዝርያ ያላቸው ቡናዎች አንድ ላይ ተደባልቀው ወደ ምርት ገበያ ልውውጥ ይላኩና ለጨረታ ይቀርባሉ። እንዲህ አይነቱ አሰራር ታዲያ ቡናዎቹ ከየትኛው ክፍል ወይም ዝርያ እንደመጡ ለይቶ ለማወቅ ስለማያስችል ዋጋቸው ዝቅ እንዲል ያደርጋል። ምክንያቱም የልዩ ቡናዎች ገበያ የተደባለቁትን የቡና አይነቶችን ሳይሆን ቡናዎቹ ከየትኛው ክፍል እንደመጡና ዝርያቸው ምን እንደሆነ ለይቶ ማወቅን ይጠይቃልና። አሁን የኢትዮጵያ መንግስት ባደረገው ለውጥ መሰረት ግን ወደ ምርት ገበያ የሚላኩት ቡናዎች ሁሉ ለጨረታ ከመቅረባቸው በፊት ሳይደባለቁ ተለይተው ይቀመጣሉ። በዚህ መልክ ዝርያዎቹን ለማወቅ ይቻላል። የውጭ ሀገራት ኩባንያዎች ደግሞ ቡና አምርተው ወደ ውጭ እንዲልኩ ይፈቀድላቸዋል። ቢሮክራሲን ለመቀነስ ሲባልም መንግስት ቡናን በሚመለከት የሚያደርገው ስራ ሁሉ በአንድ መስሪያ ቤት ይንቀሳቀሳል ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣ ዘገባ ጠቅሷል። ትራቦካ የተባለ መሰረቱን ኒዘርላንድ ሲሆነው ልዩ እውቅና ያገኘ ጥሬ ቡና አቅራቢ ዋና ስራ አስፈጻሚ ሜኖ ሳይመንስ ምርጥ የሆኑት የኢትዮጵያ ቡናዎችን ዝርያ ለይተን ለማወቅ ስለሚያስችለን የተደረገው ለውጥ ትልቅ ውጤት ያስገኛል ብለዋል። የኢትዮጵያ ቡና ብዝሃነት ልዩ ነው። በዓለም ደረጃ የኢትዮጵያን አይነት ቡና ያላት ሀገር የለችም። በጥራት ደረጃ ደግሞ የኢትዮጵያ ቡና ከዓለም አንደኛ ሲሆን የኬንያና የኮሎምቢያ ሁለተኛ ናቸው ሲሉ ሜኖ ሳይመንስ ማስረዳታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኬንያ ቡና አምራቾች፣ አዘጋጆችና ወደ ውጭ ላኪዎች የቡናዎቹን አይነት ዝርያ ለይተው ስለሚያውቁት ዝርያቸው ተለይቶ ካልታወቀው የኢትዮጵያ ቡና ከእጥፍ በላይ በሆነ ዋጋ እንደሚሸጡ ዘገባው አውስቷል። ኢትዮጵያ ባለፈው ዓመት 400 ሺህ ቶኖች የሚሆን የቡና ምርት እንዳመረተች ከዛም 50 ከመቶ ወደ ውጭ እንደተላከ ዓለም አቀፍ የቡና ድርጅት ገልጿል። ዶክተር አርከበ ዑቅባይ ግን ኢትዮጵያ ያመረተችው የቡና መጠን ከተጠቀሰው ብዛት በ50 ከመቶ ከፍ ያለ ሊሆን ይችላል። በደካማ ቢሮክራሲና በጥቁር ገበያ ወይም በድብቅ በሚደረገው ግብይት ምክንያት የምርቱ መጠን በሚገባ ላይታወቅ እንደሚችል ማስገንዘባቸውን፣ በቡና ምርት አያያዝ ያለውን ድክመት ማጥፋት እንፈልጋለን ማለታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ወደ ምሽቱ የመጨረሻ ቅንብር እንሻገራለን። እሰጥ አገባ። የእሰጥ አገባው አዘጋጅ አቶ አሉላ ከበደ።
የዛሬው ዝግጅት ከወትሮው ለየት ያለ እንደሆነ ጠቅሰሃል።
ልክ ነው ቆንጅት፣ አመሰግናለሁ። ስለ ክርክር ባህል ይልቁንም ስለ ፕሮግራሙ ራሱ ጭምር ነው። ከዚህ ቀደም ይህ ፕሮግራም ሲተዋወቅ በኢትዮጵያ የፖለቲካ ውይይቶችና ክርክሮች የግለሰቦች ላይ ያላተኮሩ የፖለቲካ ጭብጥ ላይ ወይም ደግሞ የሚነሱ ሀሳቦች ላይ ያተኮሩ ለማድረግ የተጠነሰሰ ነው። በዛ መንገድ ነው ብዙ ጊዜ ሌሎች መድረኮች ላይ በባላንጣነት የሚተያዩ ሰዎች ሀሳባቸውንም በአግባቡ ማቅረብ በማይችል ሁኔታ ስሜት ገንፍሎ የሚታይበትን በዚህ ፕሮግራም የለም፣ ሀሳባችሁ ላይ አትኩራችሁ ማቅረብ ትችላላችሁ የሚል መግቢያ ላይ ረዘም ያለ ማሳሰቢያ እናቀርብ ነበር ቀደም ሲል። አሁንም አስታውሳቸዋለሁ፣ ግን በጭብጥ ላይ ያተኮረ ጠንከር አድርገው ውይይት አይደለም ክርክር ነው እና ጠንከር ያለ ሀሳባቸውን እንዲያቀርቡ የሚያምኑበትን ይበጃል የሚሉትን ነገር እንዲያደርጉ ለማድረግ የተዘጋጀ ነው። ታዲያ ቆንጅት፣ ፕሮግራሙ በማሳያነት የተጠቀመው በቅርቡ ከዚህ ዓለም በሞት የተለዩትን የዚህ ፕሮግራም ተሳታፊ አቶ ፈቃደ ሸዋቀናን ነው። የረጅም ጊዜ ተባባሪ ናቸው። አቶ መኮንን ካሳ ከሲያትል ዋሽንግተን የቀድሞ የኢህአዴግ ደጋፊዎች ማህበር ሰብሳቢ ወይም አስተባባሪና የኢትዮጵያ መንግስት ፖሊሲዎች በመደገፍ ከአቶ ፈቃደ ጋር ለረጅም ጊዜ በተለያዩ ርዕሶች ላይ ለክርክር ቀርበዋል። እንደ አቶ ፈቃደ ሸዋቀና ሁሉ ደግሞ የመንግስትን ፖሊሲ በመቃወም ይቀርቡ የነበሩት አቶ ግዛው ለገሰ ሁለቱ ናቸው። እንግዲህ እንግዶች የነበሩት ባለፈው ሳምንት ጀምር አድርገነዋል። አቶ ግዛው ከሚሉት እንነሳለን።
መልካም፣ እንስማ።
ፈቃደ፣ እኛ በተለይ ተቃዋሚ አካባቢ ያለነውን ሰዎች ሀሳብ በመወከል የፖለቲካ እምነቱ ብቻ ሳይሆን በሰብአዊነቱ ከሌሎች ግለሰቦች ወይንም ድርጅቶች ጋር ከማይስማማቸው ማለቴ ነው የሚያደርገው ግንኙነት ይገልጸዋል። ይሄንን ትልቅ ማሳያ አድርጌ የምወስደው ሮላት ዚሊንዶን 42 ዩኒቨርሲቲ ፕሮፌሰሮች መባረራቸውን አስመልክቶ የጊዜው የትምህርት ሚኒስቴር ወይዘሮ ገነት ዘውዴ በሬዲዮ ቃለ ምልልስ ላይ ችሎታ የሌላቸው ክህሎት የሌላቸው ሰዎች ናቸው የተባረሩ በሚለውን የሰጠው መልስ ጽሁፍ ማለቴ ነው የፈቃደን ማንነት ይገልጻል። ሲጀምር ለገነት ዘውዴ እንደ ቀድሞ ባልንጀራው ምንም ቂም እንደሌለው አሁንም በልቡ ፍቅር ብቻ እንዳለው እና ከዛ ግን ወደ ፖለቲካው አልፎ የእሷን ስብዕና ሳይነካ ይህንንም ጽፍልሽ ልጆቼና የልጅ ልጆቼ ችሎታ የሌለው አባት አለን እንዳያስቡ ነው በሚል በተከበረ መልክ መልስ የሰጠ ነው። ዋናው ነጥብ በፖለቲካ ተቀናቃኝ ለሆነችው የድሮ ጓደኝነት ሳይክድ ልዩነቱንም በጥሞና የገለጸበት ነበር እና ፈቃደ በዚህ አንጻር ትልቅ እጦት ነው ብዬ ነው የማምነው።
እስኪ ማሳያ ወደሚሆኑ አቶ ፈቃደ በዚህ ፕሮግራም ላይ በተደጋጋሚ በቀረቡባቸው ጊዜያት አንገብጋቢ አነጋጋሪ ርዕሶች ላይ ከሰጧቸው አስተያየቶች አንዳንዱን እናሰማና ጥያቄ አነሳለሁ።
እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ እየሄዱ ያሉ ኃይሎች የፖለቲካ ሁኔታው የፈጠረው ይመስለኛል እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው ና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው?
እንደ ሰማችኋቸው አቶ ፈቃደ ለሁላችንም የሚሆን ይላሉ። ሰጥቶ መቀበልን አጽንኦት ሰጥተው ሰላማዊ መፍትሄ ሊገኝ የሚችለው ወደዛ የሚያመሩ መንገዶች መከተል ፈቃደኝነት ሲኖር ነው ይላሉ። መንግስትን ፈጸመ በሚሏቸው ነገሮች ለመተቸት ሳያመነቱ ጠንከር ያሉ አስተያየቶችን ሰጥተው ነገር ግን ከግጭት የራቀውን መንገድ ለመምረጥ ሁሌም ቦታ እንዳለ ነው የሚናገሩት። ቀደም ብላችሁ ከምታነሷቸው ነጥቦችም ጋር ይያያዛል። እስኪ ይሄን የማስታወሻ ድምጽ ተከትሎ አቶ መኮንን።
አቶ አሉላ፣ ይሄ እኮ ነው በተወሰነ ደረጃ አንዳንድ ግለሰቦችን ትልቅ ሰዎች ናቸው አርቀው ያስባሉ ብለን እንድንዘክራቸው የሚያደርገን። አንድን ኢትዮጵያዊ፣ አንድን ግለሰብ፣ አንድን የሰብአዊ ፍጡር በማንኛውም ነገር ላይ አደጋ ላይ እንዲወድቅ፣ እንዲሞት፣ በደል እንዲደርስበት አለመፈለግ፣ እንደዚህ አይነት ሁኔታዎች እንዳይፈጠሩ ወቀሳም የሚያስፈልገውን አካል በመውቀስ መንግስትም ይሆን መንግስትም ያልሆነ የፖለቲካ ድርጅት ይሆን በመውቀስ ያንን ነገር ደግሞ ለማሳካት የሚጥረውን ደግሞ አካልም ሆነ ግለሰብ በማበረታታት ላይ የተመሰረተ ንግግር፣ እውቀት የተሞላበት መከር መስጠት እኮ ነው አንድን ሰው ወይም አንድን ግለሰብ ትልቅ ነው የሚያሰኘው። እና ይሄም ቢሆን እሳቸው በልጆቻቸው፣ በቤተሰባቸው፣ በሀገራቸው ሕዝብ ላይ በደል እንዳይደርስ፣ ችግር እንዳይደርስ ያሉት ሁኔታዎች በሰላማዊ መንገድ እንዲፈቱ ቅድሚያ መስጠት ይገባል ብሎ አስቦ ይሄንን ደፍሮ መናገር፣ በተለይ ደግሞ በተወሰነ አካል ግጭት እና የተለያዩ በጉልበት በጦርነት የሚመጡ መፍትሄዎች ያስፈልጋሉ እየተባለ በሚሰበክበት ጊዜ እንደዚህ አይነት አቋም ይዞ ወጥቶ አመዛዝኖ መናገር ትልቅ ችሎታ ነው። ይሄ ነው ከሁሉም ኢትዮጵያዊ የምንጠብቀው። እና እሳቸውም ይህንን ማለታቸው በተምሳሌነት እንትን ማቅረብ ተቀድቶም ለወደፊቱ ሌላ ሰው እንዲማርበት ሆኖ መቆየቱ በጣም የሚያስደስት ነገር ነው።
አመሰግናለሁ አቶ መኮንን። ይህን አስተያየት የሚሰጡት ምናልባት ዘግየት ብለው መከታተል ለጀመሩ አድማጮቻችን አቶ መኮንን የኢትዮጵያ መንግስት ፖሊሲዎች ደግፈው፣ አቶ ፈቃደ የኢትዮጵያ መንግስት ፖሊሲዎች ተቃውሞ በሚያደርጓቸው ክርክሮች ላይ የጠነከረ ክርክር በሚታይበት መንፈስ ነገር ግን መከባበርና ዋናው ዓላማ የኢትዮጵያውያን ፍላጎት ቅድሚያ በሚሰጥበት ክርክር ላይ የተሳተፉበትን ነው። ምናልባት ይህን ሀሳብ ሲሰጡ በተለመደው መንገድ እርሶም ተመሳሳይ ሀሳብ ሁሌ ከሳቸው ጋር የሚጋሩ ተደርጎ ሊወሰድ ይቀላልና ያን ለማስታወስ ያህል ነው። አቶ ግዛው በተቃራኒ ጎራ የተሰለፉ ብቻ ሳይሆን በተቃዋሚዎች ዘንድ እንኳን የተለያየ ሀሳብ በሚነሳበት አቅጣጫዎች ላይ እርሶና የእርሶ ፖለቲካ ተጋሪ የሆነ ሰው ጋር የሚቃረን ሀሳብ የሚነሳበት የጦፈ ክርክር የሚደረግበት ቦታ በዛ ውስጥ የማለፍ እድል እንደነበራችሁ ከግምት በማስገባት ጭምር ነው ይህን ጥያቄ የማነሳለሁት። በኢትዮጵያ የፖለቲካ ባህል በተለይ የተቃረነ ሀሳብ ካለ ወዲያውኑ ጠላትነት የሚፈረጅበት ሀሳቡ ላይ ከማተኮር ይልቅ ወደ ሰውየው የሚኬድበት የተነሱበትን ሁኔታ ትቶ በኋላ በጥል የሚደመደምበት በተለያዩ መድረኮች እናያለን። እናንተ በዚህ መድረክ ላይ ከማትስማሙት ሰው ጋር መከራከር ልማዱ ስላላችሁ ከዛ ጎራ ላስወጣችሁ እችላለሁ። የተቃረናችሁበት በሀሳብ ያልተስማማችሁበት ጊዜ ይኖር ይሆን?
አዎ፣ በጣም ጥሩ ጥያቄ ነው ያነሳው። አንድ ሁለት ምሳሌዎች ልንገርህ። በመጀመሪያ አጠር ባለ መልክ በ1998 ይመስለኛል ህወሀትና ሻቢያ ሲዋጉ ፈቃደና እኔ ብራንድ ኢትዮጵያ የሚባል ሬዲዮ የተቃዋሚ የነበረ ሬዲዮ አብረን እንሰራ ነበረ። ፈቃደ ከሌሎች የአንድ ኢትዮጵያ አባል ከሆኑ ሰዎች ጋር ሆኖ የኢትዮጵያን ጦር መደገፍ አለብን ብሎ ስብሰባ ጠርተው ገንዘብ አሰባስበው ከኢትዮጵያ ይመጡ የነበሩ በአብዛኛው የህወሀትን ሹማምንትና አባይ ፀሐዬን ጭምር አስተናግደው ጦርነቱ እስኪፈጸም ድረስ ድጋፋቸውን ገልጸው ነበረ። ሌሎቻችን ደግሞ ያንን አቋም በመተቸት ህዝባዊ ወያኔ ሓርነት ትግራይ ያኔ እስር ቤት የነበሩትን ሰዎች ካልፈታ ለዲሞክራቲክ አስተዳደር ካልከፈተ በሚል የሀሳብ ልዩነት ነበረን። ያው እንደምታውቀው ጦርነቱ አለቀ። ግን የእኛ የእኔ የሌሎቹም በሁለቱም ሳይድ ያለነው ጓደኝነታችን አላለቀም ነበረ። ቅድም እንዳልኩት በፖለቲካ ብቻ ሳይሆን በማህበረሰባዊ ግንኙነት፣ በለቅሶ፣ በክርስትና፣ በምርቃት እናደርግ ነበር። ሁለተኛው አጠር ባለመልክ ልገልጸው የምፈልገው ቅዳሜ ታውቀው ይሆናል ሙሉ ጌታ ኃይሉ የሚባል ጓደኛችን የዛሬ 5 ዓመት ገደማ እስከሞተበት ጊዜ ድረስ ራት እንበላ ነበር አብረን እና ከይቅርታ ጋር እዛ ግሩፕ ውስጥ ያሉትን ብጠቅስል ሙሉጌታ ኃይሉ መይሶን ነበር፣ ፈቃደ ኢህአፓ ነበር፣ እኔ ኢህአፓ ነበር፣ ተሾመ ጉዶ ህዝባዊ ወያኔ ሓርነት ትግራይ ውጪ ሳይሆን ሜዳ ድረስ የተዋጋ ከቀድም ታጋዮች የነበረ እንዲሁም አልፎ አልፎ አረጋዊ በርሄም ሲመጡ የነበረበት አንዳንድ ጊዜ ከኦነግ አካባቢም የነበሩ ሰዎች አብረን እንል ነበር እና በእነዚህ ራቶች ላይ ምሳዎችም በዓል ሲኖር እንደውም ረዝም ባለ ጊዜ ከብሔር ጥያቄ እስከ ግለሰብ መብት በቋንቋ የማንከራከርበት ነገር አልነበርም። ሞቅ ያለ ጠንከር ያለ ክርክር ተከራክረን ግን ጓደኝነታችን ማህበራዊ ግንኙነታችንን ጠብቀን የኖርንበት ነው። ምናልባት ፈቃደ እውነቱን ለመናገር ከእኔም ይሁን ከአንዳንዶቻችን የበለጠ እንደ ሙሉ ጌታ የነበረው ችሎታ በጣም ሚስ ይደረጋል ብዬ የማስበው ሁሉን ሰዎች የማዳመጥ ሁሉን አይዲያዎች እድል ሰጥተን እናዳምጥ፣ በእነሱ ቦታ ሆነን እንረዳቸው የሚል ትህትናው፣ ትዕግስቱ፣ ወንድምነቱ በጣም ጎልቶ ይታይ ነበረ።
መልካም እንግዲህ በምሳሌነት አነሳን በኢትዮጵያ ባህል ተቃረነ ሐሳብ ይዞ የፖለቲካ ክርክር ይልቁንም ደግሞ አወዛጋቢ ነገሮች ላይ መነጋገር መደማመጥ ገና ያደገ ወይ የተጀመረ ነው በሚልበት ባህል ውስጥ ያን አራያነት ያሳዩ የነበሩ ዛሬ በመሐከላችን የሌሉ አቶ ፈቃደ ሸዋቀና በዚህ ፕሮግራም ተደጋጋሚ ተሳታፊ ናቸው። እናንተም የምታስታውሱና በቅርበት የምታውቁትን በክርክር ጭምር የተሳተፋችሁባቸው መነሻዎች ዋቢ ያደረገ ነው። በዚህ በተከታዩ በሳቸው ድምጽ ፕሮግራማችን እንዘጋለን።
ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው። ለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኢንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር ነው። ሲሪየስ የሆነ ፖሊሲ ማውጣት ለሰላም የሚሆን እና እኔ ባልኩ መንገድ ግባና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም። በጣም የቁጥጥር በሽታ ያለበት አይነት መንግስት፣ ሁሉን ነገር ከላይ እስከታች ካልተቆጣጠርኩ ሞቼ እገኛለሁ የሚል አይነት የመንግስት ስርዓት ባለበት ሁኔታ፣ ግልጽነት በሌለበት ሁኔታ፣ ሀሳብን በነጻ መግለጽ እንደ ወንጀል በሚቆጠርበት ሁኔታ የሀገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል ሰላማዊ መፍትሄ።
የመጨረሻ ድምጻቸውን ነው ያሰማ ነው አቶ ፈቃደ ሰላምን እንደ ሰበኩ። ግራና ቀኝ ያሉ ሀሳቦች ወደ ተሻለ አዎንታዊ ስፍራ የሚደርሱበትን በመሰላቸው በሚያምኑበት መንገድ ሲገልጹ የነበረበትን የሰማ ነው አቶ መኮንን ካሳ፣ አቶ ግዛው ለገሰ። በድጋሚ እንግዶቼ ሁለታችሁም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። ነፍሲማ
አድማጮች፣ ሰዓታችንም አበቃ። ያስተናገድናቸው አሉላ ከበደና
ቆንጅት ታየነን። በእኛ በኩል በሰላም ደሩ። ነገ እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል። መልካም ምሽት።